ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሰኔ 5 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ሊሰቀረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ ሰኔ 5 ቀን 1287 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል እስከ መቼ?
ከ1966 ዓመተ ምህረት አብዮት በኋላ ስልጣን የተቆናጠጡት ከግራዚያኒ መንግስቱ ኃይለ ማርያም እስከ አሁኑ የሙሶሎኒ ቁራጭ ፋሽስት የኦሮሙማ ቁንጮ ኮሎኔል ድረስ እውነት ድራሿ ጠፍቶ በገንዘብ የተገዙ የብዕር ኩሊዎችና ራሳቸው ወንጀለኞቹ ታሪኬ ታሪካችን እያሉ ብዙ ዘላብደዋል። በዛሬ ዝግጅታችን በእያሱ አለማየሁ የቀረበውን እንጻፍ ካልንማ በሚል በተከታታይ ከቀረበው ጽሑፍ የመጀመሪያውን ክፍል እናሰማለን። በቅድሚያ ግን ዜናውንና የዕለቱን ሐተታ እናስቀድማለን።
ኢትዮጵያ በአገዛዙ የደብነት እንቅስቃሴ እጅግ የሚያሳፍር ደረጃ ላይ ደረሰች። አገዛዙ ለርዳታ የመጡ ስንዴዎችን ለኬንያና ሶማሌስ ይሄ ሸጥ አግኝቻለሁ በማለት የዓለም እርዳታ ድርጅት ከዚህ በኋላ ለኢትዮጵያ ስንዴ ድጋፍ ማቆሙን አስታውቋል። በተመሳሳይ ዓለም በከፍተኛ ደረጃ የምግብ እጥረት ባጋጠማት ሰዓት ለተጎጂዎቹ የሚቀርብ እርዳታ ወንጀለኞች መጠቀሚያ መሆኑ የሚያሳዝን ነው ሲሉ የአሜሪካ የሕግ መወሰኛ ምክር ቤት አባል የሆኑት ሴናተር ጂም ሪት ገልጸዋል። ሴናተር ጂም ሪት ይፋ ያደረጉት መልእክት እንደሚከተለው የአሜሪካን መንግስት በኢትዮጵያ የሚገኙ ተጎጂዎችን ለመታደግ ያበረከተው እርዳታ በአገዛዙ ኃይሎች በተጠና መልኩ ቁሳዊ ፍላጎታቸውን ለማሟላት ሲሉ መዘረፉ እጅግ ያሳዝናል ሲሉ አክለዋል። ዓለም አቀፉ የእርዳታ ድርጅት ኢትዮጵያ ውስጥ በአሁኑ ሰዓት 20 ሚሊዮን ዜጎች አስቸኳይ የምግብ እርዳታ ያስፈልጋቸዋል ሲል በሪፖርቱ አውጥቷል። የኢትዮጵያ ዩኒቨርሲቲ ተማሪዎች ተቃውሞ አድማሱን እያሰፋ ይገኛል። የኢትዮጵያ ዩኒቨርሲቲዎች ተማሪዎች የመውጫ ፈተና በመቃወም ድምጽ ለማሰማት ጥሪ እያደረጉ ይገኛሉ። በትላንትናው ዕለት በዋቻሞ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ ሚዛን ቴፒ እና ደብረ ታቦር ዩኒቨርሲቲ ተቃውሞ ድምጾች ተሰምተዋል። ተማሪዎቹ አገዛዙ በ2016 ዓመተ ምህረት ምንም አይነት ቅጥር አልፈጸምም ማለቱን የስነ ልቦና ጫና አሳድሮብናልም ብለዋል። በተያያዘ የግል ዩኒቨርሲቲ ተማሪዎች ህብረት ትምህርት እመራለሁ ብሎ ትውልድ እየገደለ ያለው ካድሬ ውሳኔውን ሙሉ በሙሉ እንቃወማለን ማለታቸው ተሰምቷል። የግል ዩኒቨርሲቲ የተማሪዎች ህብረት ስለ መውጫ ፈተና ከጀመሩ ጊዜ ጀምሮ ሲከታተልና ተማሪዎችም ግንዛቤ እንዲኖራቸው ሲያደርግና ከነብዙ ችግሮች ሲደግፍ ቢቆይም ህብረቱ በቀን ግንቦት 23 2015 ዓ.ም በብርሃኑ ነጋ ተፈርሞ የወጣው ደብዳቤ ላይ እጅግ ትልቅ ቅሬታ እንዳለው ገልጿል። ተማሪዎች ተምረው ለመመረቅ ውላቸው ካሉበት ዩኒቨርሲቲ ጋር እንጂ ከአንድ ወዳደር ካድሬ ጋር አይደለም ያሉት ተማሪዎቹ የምርቃት ዝግጅትና መውጫ ፈተናን ማያያዝ የተማሪውንና የወላጅን ስነ ልቦና ያላገናዘበ በዘፈቀደ የተወሰነ ውሳኔ ነው በማለት ሙሉ በሙሉ ተቃውመዋል። ስለዚህ የትኛውም ተማሪ መብቱን መጠየቅ እንዳለበት ሊያውቅ ይገባል። ሀገር አቀፍ የተማሪዎች ህብረት ይህ ውሳኔ ሊወሰን እንደተወያየ ይፋ ተደርጓል። ነገር ግን የግል ዩኒቨርሲቲ ተማሪዎቹ ህብረት ሳይውቁት ይህ አይነት ውሳኔ መወሰኑ እንዲሁም የብዙ ተማሪዎችን ህልምና ተስፋ የሚያጨልም ሆኖ ሳለ ተስማምተው መምጣታቸው እጅግ አሳዝኖናል። ቀጣይም ተቃውሟችንን አጠናክረን እንቀጥላለን ብለዋል። በርካታ ያገዛዝ ደህንነቶች በአማራ አካባቢ እንዲሰማሩ መመሪያ መውረዱ ተሰማ። ከዚህ በፊት በርካታ ቁጥር ያላቸው ደህንነቶች መግባታቸው ሲነገር ቆይቷል። አሁንም የኦነግ መር አገዛዝ የትግራይ ተወላጅ የሆኑ አማርኛ ተናጋሪ ደህንነቶችን ወደ አማራ በተለይ ደግሞ ወደ ሰሜን ወሎና ሰሜን ጎንደር ለማስተማራት የደሞዝና የጥቅማ ጥቅም እንዲሁም በአማራ ስም በአማራ መተዋጫ ተዘጋጅቶላቸው የተልእኮ ስልጠናቸውን ጨርሰዋል። ካሁን በፊት የመደባቸው የደህንነቶች ከፊሎቹ የህዝቡን ጥያቄ በመጋራት ከፊሎቹ በመፍራት ከፊሎቹ ከህዝቡ ጋር በመላመዳቸው ለፋሽስቱ በታሰበው ልክ ስላልሆነ ይህን በመገምገም አታመኑም ዞር በሉ ተብለው የነበሩ የትግራይ ተወላጅ አማርኛ ተናጋሪ ከያሉበት ተጠርተው ይህ መደበኛ በሆነ መንገድ ስምሪት ተሰጥቷቸዋል። እነሱም በከፍተኛ ወኔ ተልኳቸውን ተቀብለው ወደ ስራ ገብተዋል። ስለሆነም በአማራ በተለይ ደግሞ በተጠቀሱት ሰሜን ወሎና ጎንደር ጥንቃቄ ሊደረግ እንደሚገባም ማሳሰቢያ ተሰጥቷል። ከአማራ ህዝባዊ ኮሚቴ የተሰጠ ማብራሪያና ማስጠንቀቂያ። የብልጽግና ሽማግሌና መነኮሳት እጃቸውን ሰብስቦ የአማራ ህዝብ ከ1983 ዓመተ ምህረት ጀምሮ በመከራ በስደት በውርደትና በእልቂት ውስጥ ይገኛል። ኦነጋዊው ብልጽግና አገዛዝ ወደ ስልጣን ከመጣበት ቀን ጀምሮ የአማራ ህዝብ መከራ ተወርቶ የሚያልቅ አልሆነም። በኦሮሞ ሽማምንት የሚመራ የብልጽግና አገዛዝ ስኬቱን የሚለካው የአማራ ህፃናትን በማረድ የእርጉዝ ሆድ በመስቀደድ የአማራ ጎበዛዝትን በጅምላ በመፍጀት ነው። ባለፉት 3 ዓመታት ውስጥ የአማራ ህዝብ መድረሻ አጥቶ ሲጨነቅ ያገኘው ሁሉ ሲያሳድደው ሞቱ እንደ ውሻ ሞት ሲሆን ከጥቂት የአማራ ልጆች በቀር መከራውን ከቁብ ቆጥሮ ይህ ህዝብ ምን ስላደረገ ነው የሁሉ መከራ የሚያየው ሲል ለገዳዩ ስርዓት ጥያቄ ያቀረበ አካል የለም። የአማራ ህዝብ ማንም የሚደርስለት እንደሌለ በመገንዘቡ ክብሩን በራሱ ትግል ለማስመለስ ቆርጦ ተነስቷል። አሁን የአማራ ህዝብ ሲነሳ ታዲያ ሽማግሌው በስቷል። የአማራ ህዝብ በር ተዘግቶበት ከነ ነፍሱ ሲቃጠል ዝም ብሎ የከረመ ሽማግሌ ነው ባይ ዛሬ የአማራ ህዝብ አምረሮ ሲነሳ ለሽምግልና መጣው የሚል ሁሉ የአማራ ህዝብ መከራ እንዳያበቃ ከሚፈልገው ኦነግ ብልጽግና ተለይቶ የሚታይ አይሆንም። በመሆኑም በአሁኑ ወቅት በሽምግልና ስም የአማራ ህዝብ በመጨፍጨፉ በማዋረዱ እና በመሳደዱ እንዲቀጥል የምትሰሩ የድንገት የሽምግልና መነኮሳትን ባዮች ሁሉ እጃችሁ እንድትሰበሰቡ ማሳሰብ እንወዳለንም ብለዋል። የአማራ ህዝብ ሽማግሌ ገላጋይና አማላጅ ፈልግ የነበረው ለትግል ከመነሳቱ በፊት በልቂት ዘመን እንጂ ሽምግልና ካስፈለገ የሚያስፈልገው ምንም የማያውቀው የአማራ ደሃ ገበሬ በወዴድ እንደ ደሮ እየታረደ ሲጣል አልነበረም። ያን ጊዜ ይሄ የሞት ትዕይንት የሰቆቃ ድምጽ እንደ መልካም ያዘቦት ተግባር ዝም ተብሎ ሲታይ የነበረ ሽማግሌ ዛሬ ምን ታይቶት ለሽምግልና ተነሳ? ሽምግልናና ምልጃ ደሃ በር ተዘግቶበት ሲያልቅ ነው ወይንስ አገዛዙ ጨንቆስ ሲወራጭ ነው የሚያስፈልገው? ያሁኑ ሽምግልና የአማራን ህዝብ በመታረድ ቀጥል ኦነግን በማረድ ግፋበት ከማለት ሌላ አይደለም። ትላንት የአማራ ህዝብ ሲታረድ ዝም ያለ ሽማግሌ ዛሬ ለምልጃ የሚመጣ ማን ነው ሊሰማኝ ብሎ እንጂ ያለው ሽምግልና ያበልና ጥቅማ ጥቅም እንጂ በደሃ ወዳዱ አምላክ ውግንና አይደለም። እንዲህ ያለው የድንገት ሽምግልና ከገዳይና ጋር የማበሪ ካድሬነት አባዜ ነው። እውነተኛ ሽምግልና አገዛዙ በደሃ ደም ላይ ሲቀልድ ታግስ ተመለስ ማለት የጨመረ ነው። ደሃ በቢላዋ መታረድ በቃ ይስል ለሽምግልና መምጣት ለአራጅ ቢላዋ የማቀበል አረመኔያዊ ትብብር ነው። ስለሆነም የድንገት ሽማግሌዎችና መነኮሳት ታገሱ ለማለት እንወዳለን። ሽምግልናችሁ ሚዛናዊ ቢሆን ኑሮ በሰማናችሁ ነበር። ይህ ግን ሽምግልና ሳይሆን ለገዳይ የማጨብጨብ ለደሃ መከራ ምግዴ ሆኖ ለገዳይ ወንበር ዘብ የመቆም አስነዋሪ ተግባር ነው። እዚህ ላይ ልናስታውስ የምንወደው የአማራ ህዝብ ሲሳደድና ሲገደል ለጋ ወጣቶች እንኳን ለሰልፍ አደባባይ ሲወጡ አንድ የሀገር ሽማግሌና መነኩሴ ጠንከራ አድርጎ ገዳዩን የኦነግ ብልጽግና ሲገስጽ አልሰማንም። ስለሆነም ዛሬ ላይ ልንሰማው ልንታዘዘው የሚገባ ሽማግሌ አለ ለማለት አንችልም። ሽማግሌ ነኝ ባይ የሚመጣው አካል ሀፍረተ ቢስነት ሳያስገርምም አልቀርም። ሆኖም አማራንና ከዚህ በላይ ሽማግሌንን ባዮችን መናገር አንፈልግም። አበክረን መናገር የምንፈልገው ሀቅ ግን የአማራ ህዝብ በመከራው ዘመን ያልደረሱለትን ሽማግሌንን ባይ የብልጽግናው መንግስት ልዑካንን የማክበር የመስማትም ግዴታ እንደሌለብን ነው። ስለሆነም ራሳችሁን ሽማግሌ ያደረጋችሁ ሁሉ እጃችሁን ከአማራ ህዝብ ትግል ላይ ትሰበስቡ ዘንድ ልናስጠነቅቅ እንወዳለን። ህልውናችን በክንዳችን የአማራ ህዝብ ክብሩን በትግሉ ያስመልሳል በማለት ኮሚቴው መግለጫውን ቋጭቷል። መርሃቤቴ እና አካባቢው ላይ በሽንግልና ስም ያገዛዙ ወረራ ተጠናክሮ ቀጥሏል። ጦርነቱን እየመራ የመጣው ጄኔራል ዘውዱ አስተዳደር አመራሮች ጋር በጋራ በመሆን 11 የሀገር ሽማግሌዎችን መርጠው በርሃ የወረዱ ፋኖችን እጃቸውን እንዲሰጡ የማግባባት ስራ እንዲሰሩለት ከመረጠ በኋላ ወደ ሸዋሮቢት ገብቷል። ሌላው የወረዳ አስተዳደሩ ለመከላከያ ስንቅ ከህብረተሰቡ ለመሰብሰብ የከተማውንም የገጠሩን ሰው ቢጠይቅም ህዝቡ በአንድነት ወረዳችንን ለቀው ይውጡልን እንጂ እነሱን አንቀበልም ብለው መልሰውታል። ይህን የሰሙት የመከላከያ ካድሬዎች የወረዳው ካድሬዎች ጠርተው ዝግ ስብሰባ ያካሄዱ ሲሆን በህብረተሰቡን ደንጠላ ያደርጋችሁናል፣ ህዝቡ ጋር ችግር የለም፣ ከዚህ በኋላ ጠባችን ከእናንተ ጋር ነው ማለታቸውም ታውቋል። በዚህ የተነሳ የወረዳው ካድሬ ገበሬው ማዳበሪያ ሲገዛ የብር ጭማሪ በግዴታ እንዲያወጣ ለቀበሌ አመራሮች ትዕዛዝ በመስጠቱ የገጠር ቀበሌዎች አመራሮች የኦፍና ሲቢዋሻ የሀገሪቱ የራጨት ውሃ የሌሎችም ህዝብ የቀበሌ አመራርም ተፈጽሞ አናደርገውም ብለው መልስ ሰጥተዋል። የተወሰኑት የቀበሌ አመራሮች በሌላ ወጪ ህዝቡን አናስጨንቅም፣ ግድ ካላችሁ ገበሬውን በማዳበሪያ ከምትቀሙት ይልቅ የኛን ፍየሎች ውሰዱም ሲሉ ተደምጠዋል። ታች መርሃቤቴ ፌጥራ ከተማ ካድሬው ስብሰባ ጠርቶ የነበረ ሲሆን የተሰበሰበው ህዝብን ዛሬ ስብሰባ ከምትጠራን ተጠማክረን መከላከያ ከምትጠራ ቀድመ ከኛ ጋር አትሰበሰብም ነበር ወይ ብለው ሲያፋጠጡት ከዚህ በፊት 21 ጊዜ ስብሰባ ብጠራም የመጣልኝ የለም የሚል መልስ ሰጥቶ ስብሰባው ተበትኗል። በአገዛዙ ትዕዛዝ ግንቦት 30 ቀን 2015 ዓ.ም ከምሽቱ 12 ሰዓት ጀምሮ 10 ወጣቶች ታስረው እንደነበረ ግልጽ ነው። ህዝቡ ልጆቻችን ሳይፈቱ ገብተን አንተኛም በማለት አስፈስቷቸው አድረዋል። ህዝቡም ልጆቹን ሲያስፈታ አገሩን ካድሬ ብቻውን ከኖረበት እናያለን ማለቱም ተሰምቷል። አክለውም ይህ ሰው ርዕሰ መምህር በነበረ ጊዜ የትምህርት ቤት ወንበር ሳይቀር ሲሸጥ የነበረ አሁን ደግሞ እኛን ሊሸጠን ነው ሲሉም ተደምጠዋል። ከሶስት ቀናት በፊት ግሬስ ቀበሌ ዋሬት ቆላ መከላከያ ፋኖና ይዛለው ብሎ በህብረተሰቡ ላይ ጦርነት ቢከፍትም በአካባቢው የነበሩ ፋኖች ተረባርበው መልሰውታል። በነበረው ጦርነት ብዙ መከላከያዎች አልቀዋል። ዛሬ ያንን ለመበቀል በሚመስል መልኩ መከላከያ ወደ ቦታው በመሄድ አንድ የ34 ዓመት አርሶ አደር ፋኖ ያለበትን ጠቁመን ብለው የሚያውቀው ነገር እንደሌለ ሲነግራቸው በሶስት ጥይት ተኩሰው ገድለውታል። ሰሞኑን ጨጫዋ ቀበሌ ላይ የፋሽስት አገዛዝ ሰራዊት ፋኖን ደብቃቸዋል በሚል በንጹሃን ላይ በዲሽቃና በመትረጊስ ጦርነት ከፍቷል። በሚዳ ወረዳ ከባድ ጦርነት ላይ የከረመው መከላከያ ለገደልኳቸው ንጹሃን ካሳ 100,000 ብር በነፍስ ወከፍ ከፍላለሁ፣ ነገር ግን ይህን የማደርገው ፋኖችን አሳልፋችሁ ከሰጣችሁ ነው ሲል ተደምጧል። ማህበረሰቡ ግን ልጆቻችንን አሳልፈን አንሰጥም በሚል አቋማቸውም ጸንተዋል። ዜናው በዚህ አበቃ። አገርና ሰንደቅ ነጻነት ከሌለ ቤተር ተማረ ያውሉ መከደለ ሰንደቅ ሃይማኖት አላማንችም ነው Thank you.
የሰኞ ሰኔ 5 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ ጅግራን ዶሮ ካላልናት በማንነቷም በጣዕሟም አንደናገርም። ጠላትህን እወቅ ራስህንም እወቅ የአየር ጠባዩንም እወቅ በውጊያ አሸናፊ እንጂ ተጠቂ አትሆንም ተብሏል። ኮሎኔሉ ብዙ ዜጎችን ያወናብደው ሊሰሙ የፈለጉትን አሳምሮ ስለተናገረ አጥፍተናል ህዝብን ይቅርታ እንጠይቃለን ስላለ ግብረስየልና ኢፍትሃዊ ህገወጥ ስርዓት ያከትማል ብሎ ስለቀላመደ ኢትዮጵያ ሱሳችን ናት ብለው ድርቅ ስላሉና የቆጡን የባጡን ስለቀባጠሩ ዜጎች ቁም ነገሩን ረስተውና ተደናግረው ሙሶሉኒን ሙሲያችን ሊሉ በቆ አይሆንም አይመስልም ያልነው ተወገዝን። ኢትዮጵያ ባይነን ባዮች ዶክተር ፕሮፌሰሮች ሳይቀሩ ብልጣብልጥ አራዳነን ሲሉ የነበሩትም ሁሉም ተደናግረው ጊዜና ቀዳዳ ሰጡት። ኦሮሞማ ፋሽስታዊ አገዛዙን በአይናችን ስር አደላደለ። ፈገግታው የተራበ ጅብ መቋመጥ እንባው ያዘንባ መሆኑን ለማወቅ በጌዲዮ በቡረዩ ለምስራቅ ወለጋ ሐቀኛ ማንነቱን ሊያሳየን ጊዜ አልፈጀም። ይዘቱ ፋሽስታዊ ጠባብነት አቅጣጫው ኢትዮጵያን ማፍረስ መበታተን መሆኑን ልናውቅበት ቻልን። ለማደናገር አሜሪካንም አረቦችም ሚሊዮን አፍሰውለት ሽልማት አውርደውለት ፕሮፓጋንዳ ደርድረውለት የውጭውንም ያገሩንም መገናኛ ብዙሃን ቁጥጥር ስር አስገብተውለት በሰፊው ዜጎችን አደናግረዋል። ሀገር ወዳድ ኃይሎችን አርቆያለ ሐቀኛ ድርጅቶችን የአንጃ የቀጥር ጥላዎችን ተክቶ ሁሉንም አቀፍኩ አካፈልኩ እያለ ቀባጥሮ አስጊያላቸውን በቅጥረኞቹ እየገደለ እስር ቤቱን ዳግም ሞልቶ በይፋ በአማራና በኢትዮጵያዊው ላይ ጥርሱን የነከሰ ዘመቻን ከፍቶ የአገር ተቋማትን ሊያፈርስ ሊያጠፋ የጋራ ቋንቋን ሊሰርዝ ታሪክን በባህር ወጣን አይነት አፍረተ ቢስ ጩኸት ሊተካ ሲጥር ወዘተ። ይህን የዘረኛና አገር አጥፊ ዘመቻ እያዩ ወዳጅ ጠላት አሰላለፍን አዛብተው ኮሎኔሉና አርመን ያገዛዙን ደግፈው ፍጅትና ዘር ማጽዳትን ዴሞክራሲ ብለው ሊያሻሽጡ የቀጠሉት ከሃዲዎች አገርም ህዝብም መቼም ይቅር ሊላቸው የሚችሉ አይደሉም። ኮሎኔሉ ማን ነው? ዘረኛ የኦሮሞማ ፋሽስት ጸረ ኢትዮጵያ አምባገነን ነው። መዘዙ ከሱ ነው የሚጀምረው እንጂ በጃንሆይ ምን አጠፉ ቅኝት ጽንፈኞች አላደናቀፉትም አላስቸገሩትም። የኦሮሚያን ዘረኛ እቅድ አውጥተው አማራውን ጠላትና መፈጀት ያለበት ብለው ወስነው አዲስ አበባን ማንነቷን ሰርዘው ፊንፊኔ በሁሉም መስክ ሊያደርጉ አቀደው የተንቀሳቀሱና የሚንቀሳቀሱ ናቸው። በዚህም የኢትዮጵያ የአገር ውስጥም ጠላቶች እነ ወያኔ ሳይቀሩ ባዳን አሜሪካና ታሪካዊው ጸረ ኢትዮጵያ አረብ አገዛዞች ሙሉ በሙሉ ተባብረዋል። ሳያውቁ በስህተት በድንገት የሚፈጸሙት የለም። በዙሪያው የተሰበሰባቸው ሸኔ የሚለው ጭምር በጋራ እቅድ ኢትዮጵያን በኦሮሚያ ሊተኩ እንደ ህዝብ አማራውን ሊፈጁ ቃጅተው የተነሱ ናቸው። በመለላ አይቀየሩም፣ ኢትዮጵያዊ አይሆኑም። በሁለገብ ትግል ስናደባያቸው ብቻ ነው የሚወገዱት። የወያኔ ህገ መንግስት ተብዬ ሰነድ ሙጭጭ ብለው የያዙትም ቃኛቸው መስመራቸው እምነታቸው ስለሆነ ነው። ዛሬ እንለውጣዋለን ልፈፋቸው ይዘቱ ቀፎ ነው ስልጣን በጃቸው ናትና። ለአገር አንድነት የሚበጅና ህዝብ በነጻ የሚወስንበት ሰነድ የሚጸድቅ አይሆንም። ለዘመን ያየነው የተጨበረበረ ምርጫ ህዝበ ውሳኔ ብሎ ይደነገጋል። የተዘረፉ የአማራ ግዛቶችም ትግራይ ወይ ኦሮሚያ ይባላሉ። ህዝበ ውሳኔው ውሳኔ ዘረኞች ለመሆኑ አያጠራጥርም። ይህን ማለት ነብይነትን አይጠይቅም። እንደ ኮሎኔሉ ትንግርት ተናጋሪ እናትም አታስፈልገንም። ማንነታቸውን ይዘታቸውን ግባቸውን አውቀናልና ቅንጣትም አንደናገር። ኢትዮጵያን ሊያስጠፋ የመጠቀውን ይህን የኦሮሞማ ፋሽስታዊ ስብስብ ከማሪዮስ ማውገዝ ከመዲያብሎስ ማርከስ መደምሰስ ይኖርብናል። ليلا مفتيه يلوم بتأجست جزيس كستنا تشدرس بركات تازي قوشن يفجو ياغر تقواماتن يفرسو اسلام كريستيانون يردو كرس تاريكاتشن يسرزو هلون ناتشنن لاتفو تانكرو يتارو ناتشو عدب سيغبو لاتفوت نساسي تايقو على ينم يمن نايم ايهونم هزب بنورو الدنتنا باقزازو قفسي تبس بتأجست مكبالو كبار سيتتنو عدما تقومو أمس أغريتوان لأنناو تقبال يه قل صونو سالة سلام سلاماوي تقلبلو تتكاسفتشي حساوي مسيوش يهيكي بيانتات علاتوش مهوناتشون تررتو أمر رومتاقل ياسفلقال يموت كتما عدما يدمك كبريتنا بنزين يدهاو كلاشين تهون يمساريا منشاتشنم راسو عرمانيو أغزازيون بزيلاي زرزر كيسي كدالنونا انبيتا تجمروالنا هلو تكورتاتشن لأغزازو سانتيب لملقصايون لتعرفاشستو تشوهيلو تشنها كنيا فانو تشمولو دقافاتشنن لمستات مهون اللبت أغزازو واننا تلاتاتشنو ويانيم اهونم ميال تنيالن تلاتنونا النروارة بباتشو ليلا أغرادن مفتيه ملئكت يلن منا قلبتاتشنن استبابرن موت لزرنيا فاشستوش ودكات دكات لكولونيلو بلن بغارا النزمة باتشو
ترون دفترا سجاي قبل ما دينن قد ما لسون الدلاغ نيتشم سننبر عالفالفو بزون جزي አልበስቶም ለማለት ያው አጅሬዎችን የሚያንጨረጭር ጽሑፍ መጻፌ አልቀረም። ይህም በዚያው መንፈስ ይታይልኝ። ቁራ መቼም ባይነጣም ማለትም የሚመለከታቸው መቼም የሚታረሙ ባይሆኑም ድምፅ ማሰማቱ ደግሞ ግዴታ ነው። በተለይም ውድ ሕይወታቸውን ለአገር በሰጡት ላይ ጸያፍ ዘለፋና ዘመቻ ሲካሄድ ባለፈው ኢሕአፓና ታሪኩ ብዬ በመጻፌ የተነኩ የሚጠበቀውን ውርጅብኝ አውርደውብኛል። ዛሬ ለክስ የተዳረጉ የሀገር ቤት መጽሔቶች ደግሞ አትመውልኝም ነበር። ወያኔ በድረገጹ አማካይነት ስም ጠቅሶ በሉት በሉት ብሎ ጩኸት አሰምቷል። ወያኔ የኢትዮጵያን ታሪክ ወደ 100 ዓመት አውርዶና አገሪቷን የሌሎች ቀኝ ገዢ አድርጎ ሕዝብ በአንድነት ሊኖር አይፈልግም አይችልምም በሚል የጥፋት ተልእኮውን ከቤተ መንግሥት እንዳደረሰው ሁሉ ኢሕአፓን በጦር ከማጥቃቱ አልፎ ለስልጣን ከበቃ ጊዜ ጀምሮ የኢሕአፓን ታሪክ ለማበላሸት በስፋት ተንቀሳቅሷል። ተራራ ያንቀጠቀጠ ትውልድና እፎይታ የሚባለውን መጽሔት ኋላ ከወያኔ ይልቅ የሻዕቢያ ቅጥረኛ መሆኑ በተጋለጠ ግለሰብ አማካይነት የድርጅቱን ታሪክ አበላሽቶ ሊያቀርብ ሞከረ። በቀይ ሽብር ሰማዕትም ሊነግድ ሞክሮ በኢሕአፓና ሌሎችም ተቃውሞ ከሸፈበት። ሳይውል ሳያድር የወንጀሉን ሸክም ከደርግ ጫንቃ አንስቶ ወደ ኢሕአፓ አዛወረው። ለዚህም ተባባሪ የሚሆኑት በጽሑፍና በፕሮፓጋንዳ ደረጃ አሰማራ። መጻሕፍት ተጻፉ። ተጠቂውና ሰለባ የሆነው ኢሕአፓ አስፈጅና ገዳይ ተብሎ ተወነጀለ። ዘመቻው ቅጥና ለከጣቶ አረመኔ ነፍሰ ገዳዮች መንግስቱ፣ ፍቅረ ስላሴ፣ ሌሎችም የሚቀጥሉ ይኖራሉ ወንጀላቸውን እየካዱና ኢሕአፓን እየወነጀሉ መጽሐፍ እንዲያስሙና እንዲያሰራጩ እድል ተሰጣቸው። መጽሐፍ መጻፉ በራሱ ብቻ ፋይዳ እንደሌለው በዚሁም ሊታይ ችሏል። በዚሁ መንፈስ ወያኔ ያዘጋጃቸው ወይም በስተርጅና ዘረኝነት የተጠናወታቸው ዛሬም ኢሕአፓና አመራሩን የሚያወግዙና ድርጅትና ሕዝብን የጎዱትን ሁሉ የሚያወድስ መጽሐፍ ለማቅረብ ደፋ ቀና እያሉ ናቸው። ሊበሏት የፈለጓትን አሞራ ጅግራ ይሏታል የተባለውን በግልባጩ እንረዳውና ወያኔ ጠላት ያላቸውን ሁሉ ታሪክ በሐሰት ማቅረቡ የትግል ስልቱ አካል ሆኖ ቆይቷል። ኢትዮጵያን ለመገነጣጠል የተነሱ ሁሉ ያጀቡት የወያኔ ቅጥፈት ኢትዮጵያ የምትባል አገር አልነበረችም ወይም 100 ዓመት ብቻ ነው ታሪኳ? የሻዕቢያው መሪ በቅርቡ ኢትዮጵያ የምትባል አገር የመጣችው ከሁለተኛው ዓለም ጦርነት በኋላ ማለቱ ይታወሳል። ማለት ለግንጠላ ትግላቸው አመቺ ነውና የሐሰት ታሪክ ሲፈታትሉ ሲያሰራጩና ኢትዮጵያን በሚጠሉ ባዕዳንም ዘንድ ሲያስተጋቡ ቆይተዋል። ኢሕአፓ የወያኔን የግንጠላ መርሃ ግብር በ1967 ዓመተ ምህረት ሲወጣ ጀምሮ የተቃወሙ በመሆኑ አባይ ኢትዮጵያ፣ አማራ ትምክህተኛ ተብሎ በወያኔና በሌሎች ሲወገዝ ባጅቷል። ባቲምባ ያ ሁሉ የኢሕአፓ ታጋይ ውልደቱ ከትግራይና ኤርትራ ሆኖ ባለበት ሁኔታ ወያኔ ድርጅቱን የአማራ ትምክህተኛ ብሎ ሲሰይም አልቀፈፈውም። ወያኔ ውሸትና ጠላን ሽምጥጥ ነው በሚል ያምናልና እስከዛሬም ጠላት ባለው ሁሉ ላይ የውሸት ናዳን ማውረድ የሚያምንበትና የሚገለገልበት ነው። ስለዚህም የሚፈራውን ኢሕአፓን ለማስጠላትና ለማጥቃት ሲነሳ ወያኔ አልለውም የሚለው ውሸት አልነበረም የለምም። ስብሐት ነጋ ሶማሊያ ወደ ኢትዮጵያ ስትዘምት ከደርግ ጎን ሆነን ለመሰለፍ ጠይቀን ነበር ያለውን አይን አውጣ ውሸት ያስታውሷል። ኢሕአፓን እስከ ጠሉና እስከ ተቃወሙ ድረስ በወያኔ ሊቀፉትም ይታቀፋሉ፣ ይበረታታሉ፣ ይደገፋሉ። በመሆኑም በኢሕአፓ ላይ ታሪክ ነን ብለው የጻፉ ተረት ተረቶች ሁሉ ድርጅቱን እስከዘለፉና እስካሳጡ ድረስ ወያኔ ገበያ ሰጥቷቸዋል። የወያኔ ያሉባልታም ፋብሪካ መብራትና ውሃ አጥሮት የተዘጋበት ቀን የለም። ኢሕአፓን ሲያወግዙ እግረ መንገዳቸውን ደርግን ቢያወድሱ ወያኔ ይህስ በዛ ሲል አልተደመጠም፣ ሊደመጥም አይጠበቅም። ለዚህም ነው አስከሬንን በጥይት ዋጋ የቀየረውን አገዛዝ ከመሩት መካከል አንዱ ፍቅረ ስላሴ አገሪቷን ከጥፋት አዳንን፣ ምስጋና ይገባናል ሲል ጸረ ህዝብ ወንጀልን ዳግም ካድክ በማለትና በማተር ፈንታ አጆሃ አይዞ የሚለው በደፈናው መጽሐፍ ስለወጣ እሰየው የሚባል አይደለም። የሂትለርም ማይን ካምፕ የኔ ትግል ማለት ነው የመንግስቱን ትግላችን መጽሐፍት ናቸው። የታሪክ መጽሐፍ ለመሆን ግን የጋራ ቀስንና እውነታን የሚያንጸባርቅ መሆን አለበት። የግል ታሪክ ከሆነ ደግሞ ይህ በግልጽ መቀመጥ ያለበት ነው። ለምሳሌ በካናዳ ነዋሪ የሆነ አንድ ኢትዮጵያዊ የግል ታሪኬ ብሎ የጻፈው ውሸት ተብሎ ከመጋለጡ ሌላ መጽሐፉንም የጻፈችለት ሌላ የካናዳ ዜጋ ፈረንጅ መሆኗ ተጋልጦ ዜጎችን አሳፍሯል። የግል ታሪክ ብሎ መዋሸት አይቻልም ለማለት ነው። ታሪክ የሚጻፍበት ቀለም ውሸትና ቁሾ ከሆነ ከተመክሮ ለመገንዘብ እንደሚቻለው መጨረሻው ከቶም አያምርም። ወደ ትችት ጋባዥነት ያመራል። መጽሐፍ ያቃተው ደራሲ ታሪክ ተራኪ ሆነም ያሰኛል። አልፎም ያለፈውንና የሆነውን የሚቀይሩ ታሪክ ጸሐፊዎች ብቻ ናቸው አስብሎ ለስላቅ ይዳርጋል። በታሪክ እያንዳንዱ ንጉሥ የራሱን የብዕር ቅጥረኞች አሰማርቶ ታሪክን ባፈተተው ይጽፋል። አጼ ኃይለ ሥላሴ ለምሳሌ በአጼ ቴዎድሮስና ልጅ ኢያሱ ላይ የሚያጥላላ ታሪክ አጽፈው ነበር፣ የራሳቸውንም ዝና ይበልጥ ለማጋነን ማለት ነው። ኢትዮጵያ ራሷ ልብ ወለድ ነች ብለው መጽሐፍም የጻፉ ነበሩ። ታሪክ በአብዛኛው በሆነ ነገር ላይ ውሸት ትረካ ሊሆን አይገባውም። ወያኔ ለምሳሌ ስለ ድርጅቱም ሆነ ስለ ግለሰብ መሪዎቹ ልብ ወለድን ሐቅ ብሎ ለማቅረብ ሞክሮ የነበሩ አጋልጠውታል። በመለስና ስዩም መስፍን ታሪክ ተብዬ መጽሐፍ ላይ የቀረበውን ትችት ሁሉ ያጤኗል። በበኩሌ ጊዜ ሰጥቶኝ ገብሩ አስራት የተባለው የወያኔ የቀድሞ መሪ ጻፈው የተባለውን መጽሐፍ ገና አላነበብኩትም። ቀደም ብሎ የስየውን አንብቤ ከጻፈው የደበቀውን የወያኔን ገበና የኔ ነው ብሎ ያልጻፈውን ማለት ነው ከመታዘብ ሌላ ፍሬ አላገኘሁበትም። ከመለስ ተጣላን ያሉ የወያኔ መሪዎችና የወንጀሉ ተባባሪዎች አንድም ፖሊፍጀው ዝምታን የመረጡ ሲሆን ከጻፉም የፈረደበትን ኢህአፓን መስደብና ወንጀላቸውን መደበቅ ብቻ ነው ልማዳቸው። ማለትም ከወያኔነት አልተጣሉም፣ የፈጸሙት ግፍ አልተጸጸቱም ማለት ነው። የለየለትና ያከረረ የከረረ ወያኔ ሆኖ የቆየው አሁንም አረና ነኝ ተቃዋሚ ነኝ ቢልም ልቡ ከወያኔ ጋር ነው ብለው ወዳጆቹ እንኳን ቢከሱት ገብሩ በጻፈው መጽሐፍ ውስጥ አብሮ ከነመለስ ጋር ስላሰራጨው የጠባብ ብሔረተኝነትና የግንጸላ መርት ሳይደብቅ ካወሳ፣ ራሱ በነበረበት የቤተ እስራኤሎች ንግድ ላይ የወያኔ ሚና ካጋለጠ፣ የትግራይ ገዢና የወያኔ ከፍተኛ አመራር በነበረ ጊዜ በትግራይ ስላጠፏቸው እነ ጸጋዬ፣ ኢስሐቅ፣ አማሃ፣ በለጠ ወዘተ የት እንደደረሱ ከገለጸ፣ በመቀሌ እስር ቤት ከ4000 ያላነሱ እስረኞች ብዙዎቹ ሻዕቢያን ተቃወማችሁ ተብለው ሁኔታ ገልጾ በበቂ ከጻፈ፣ የወያኔን መሰረታዊ ጸረ ኢትዮጵያዊነት ካጋለጠ፣ ሁሉንም የወያኔ ግፍ ገበና የራሱም ነውና ያጋልጣል ብለን ባንጠብቅም ያኔ የረባ መጽሐፍ ብለን ገንዘብም ጊዜም ልናጠፋበት እንችላለን። ስውር ደራሲዎቻቸው መጽሐፋቸው ነው ብለው ለክፍያ ያጠናቀሩት ማለት ነው። ህዝብን የፈጁና ያፈጁ ወይም በጸረ ህዝብ ወንጀል የተሳተፉትን መድረክ እየሰጡ መጽሐፍ እያስተሙና እያሰራጩ በህዝብ ደም ላይ የሚቀልዱትም ተጠያቂነታቸው ሳይጠቀስ የሚታለፍ አይደለም። እንጻፍ ብለን ከተነሳን ሐቁን መሆን አለበት። ሐቅ ደግሞ የሚነገርበትና የሚጻፍበት ጊዜ አለው። በለሆሳትም ተጠቅሶ የሚታለፍ ሊሆን ይችላል ይገባልም። በህዝብ ታሪክ ላይ ጥላሸት የሚቀቡ ክስተቶች አንዳንዴ ለመጪው ትውልድ ጆሮ ባይገቡ ይመረጣል ይባል ይችላል። አከራካሪ ነው። ለማንኛውም ግን ታሪክ ሐቅን አቅራቢ መሆን አለበት። በስማ በለውና በነበር ደረጃ ታሪክ አይጻፍም። ከተሞከረም ውጤቱ አሳፋሪም ሊሆን ይችላል። የግለሰብ ምኞት ሰምቻለሁ ሲባል አይነት ታሪክ ሳይሆኑ የአሉባልታ የቤት ልጆች ናቸው። ኢህአፓ እስከዛሬ በትግል መቀጠሉን አይናቸውን ጨፍነው የሚክዱ እንዳሉ ሰሞኑን በወያኔ ድረገጽ ላይ ኢህአፓ በ1972 ዓ.ም ፈራረሰ የሚለው ጽሑፍ ብቻ ሳይሆን 1972ም ሆነ ከዚያ ብዙ ሳይቆዩ የከዱትም የሚደጋግሙት ነው። እኛ ድርጅቱን ስንተው ድርጅቱ አበቃለት አይነት ግብዝነት። ሐቁ ይነገር ከተባለ የያፓ ሰራዊት ይህ ነው የሚባል ረጅም ትግል ያካሄደው የብተና አደጋ ደርሶበት ዛሬ ጸሐፊ ነን ወይም እንሆናለን የሚሉት ሁሉ ጥለውት ወደ የፊናቸው ከተጓዙ በኋላ ነው። ወያኔ ለስልጣን በቅቶ ባለበትም እንኳ እንጓድ መስከረም ጃብር የአመራር አባል ግርማ ጎልጃና ሌሎቹም በቋራ ወያኔን ታግለው መስዋዕትነት ተቀብለዋል። ከጠፋ ስንት ዓመቱ የሚባለውን ድርጅት ወክለው ነጋይም ለማ ጸጋዬ ወንዱ ሲራክ ደስታ እዮ ሞት ባይኖርና ስንቱ ወርቅ ጓዶቻችን ተሰውተዋል ወይም ደብዛቸው በወያኔ እጅ ጠፍቷል። በድርጅቱ ነበርን ብለው ስለ ኢህአፓ የጻፉት ከአንዱ በስተቀር ሁሉም ድርጅቱን ከ1969 እስከ 1972 ዓ.ም ባለው ጊዜ ጥለው የሄዱ ናቸው። የግል ስሜታቸውን የፖለቲካ መጽሐፍ ለማድረግ ከጣሩት ውስጥ አንዱ የድርጅታችንን ብረት ይዞ ወደ ጀብሃ ሲከዳ፣ ሌላዋ ደግሞ በአንጃነት ተሰልፋ በዚያው የነጎደች ናት። ከነዚህም ሆኖ አመራር ነበርን የሚሉት 1972 ዓ.ም ወዲህ ምንም የፖለቲካ እንቅስቃሴ ያላደረጉ ከወያኔ ተምረው ለወያኔ የሰሩና አዲስ አበባ የሚመላለሱ ናቸው። እንጻፍ ካልንማ ዝርዝሩ ለነዚህ ሁሉ አያመችም። አሉታዊ ምናቸውን ከነ አሳፋሪ ዝርዝሩ ልንገባበት ነው። አሁን ደግሞ ካለው ባለነፍጥ ጋር ያላቸውን ግንኙነትና ወዳጅነት ልንታችሁ። ወያኔም ሆነ በኢህአፓ ላይ እየዘመቱ ያሉት ጥርቅሞች በሞላ ሐቅን ወደ ኋላ አጉብጠው በድርጅቱ ላይ የተነሱት ያንጃ ቡድኖች በሞላ ትክክል ነበሩ ይላሉ። ድርጅቱ ሲቃወሙት ይገብላል፣ አንጃ ብሎ ያጠቃልም በሚል ክስ ይደረድራሉ። በተለይ በርካታ አባሎቹን የረሸነው ወያኔ እርቅ ብሎ ጠርቶ የትግራይ ነጻ አውጪ ድርጅት መሪዎችን በተገኙበት በአለት ድንጋይና በስለት የፈጀው የአይጋ ህዝብ ጥይት ሰምቶ ምንድነው እንዳይል አረመኔ ቡድን የአፓን ተቃዋሚን ገደለ ሊል አይችልም። ድርጅቱ እንዲያውም የሚከሰሰው በሰራዊቱ ልቅ ዴሞክራሲን በማስፈን ነው ሲባል ተወቅሶበታል። ድርጅቱ የተቃወሙትን የሚገድል ከነበር ዛሬ በኢትዮጵያም ሆነ በአሜሪካ ያሉ የያኔ ተቃዋሚዎቹን ዝም ብሎ ባልተዋቸውም ነበር። ማንም ሰራዊቱን መልቀቅ የሚፈልግ መልቀቅ ይችላል ብሎ የአቅሙን መሸኛ ገንዘብ እየሰጠ ባልሰደደም ነበር። እንጻፍ ካልን ደግሞ ከአንጃ ቁጥር 1 እስከ አንጃ ቁጥር 3 በመሃሉ በታኞችን ጨምሮ በድርጅቱ ላይ ያደረሱትን ከፍተኛ ጉዳትና የማይጠበቅ ሻጥር መዘርዘር ይኖርብናል። ያፓ የተቃወሙትን አንጃ ብሎ ወይም ሌሎች እንደሚቀናቸው ደርግ ወይም ወያኔ ብሎ አይወነጅልም። አንጃ ለማለት ግን የሚገፋው ተቃወምን የሚሉት የድርጅቱን ህግና ደንብ ስነ ስርዓት ጥሰው በቡድነኝነት በአፍራሽነት ሲሰማሩ ነው። ለምሳሌ የአንጃ ቁጥር 1 2 መሪዎች ከደርግ ጋር ተባብረን እንስራ ያሉት ሐሳባቸው ወደ አባላት ወርዶላቸው ያውም በዚያ ቀውጢ ጊዜ ተቀባይነትን ሲያጣ ወደ ህገወጥ ተግባሮች የተሸጋገሩ በመሆኑ አንጃ መባላቸው ተገቢ ነበር። ደርግ ለጀመረው አፈናና ጥቃት በመከላከል ደረጃ የተወሰደውን እርምጃ መቃወማቸው ከነበራቸው ደርግ ዴሞክራሲያዊ ነው እንተባበረው ከሚለው አቋማቸው ጋር የተያያዘ በመሆኑ የሚጠበቅ ነበር ማለት እንችላለን። ልዩነቱ በትግል ስልት ሳይሆን ደርግ ማን ነው? ጸረ ህዝብ አምባገነን ወይስ ዴሞክራሲያዊ በሚለው መሰረታዊ ጉዳይ ላይ ነበር። ይህ አንጃ በጓዶችና በድርጅቱ ላይ ያደረሰውን ከፍተኛ ጉዳት የነበሩትና ሰለባ የሆኑት ያውቁታል። ባንጃ ተጋልጠው ያለቁት ጓዶቻችን ደግሞ የደም ምስክርነት ሰጥተዋል። አንጃ ቁጥር 2 ባቲምባ አንጃ ሊባሉ የበቁት ባቀረቡት ሐሳብ ወይም ተቃውሞ ሳይሆን ህግና ደንብን ጥሰው ውስጥ ለውስጥ ስለተደራጁና በቡድን ሆነው በህጋዊ አመራሩ ላይ እርምጃ ሊወስዱ ስለተነሱ ነው። በአባላት ተጋልጠው የተያዙትም የቡድኑ አንጃው አባላት ችሎታ ያላቸው ጠበቃዎች ቆመውላቸው በትሪቡን ፊት ቀርበው ቅጣት የተፈረደባቸውም የተለቀቁም ነበሩ። በወቅቱ ሁሉም አባላት ተወያይተውበትና ተስማምተው ባጸደቁት የሰራዊት ህግ መሰረት በሰራዊቱ ውስጥ አንጃ መፍጠር በሞት ያስቀጣ ነበር። አንጃ ቁጥር 3 የተከሰተው ደግሞ ለወያኔ አፊዳቪት ፈርደመን ወይም ህገ ወያኔን ተቀብለን ብረት አናነሳብህም ብለን ምለን እስረኞቻችንን ፈታ አልፈታ ገብተን በድሩ እንሰለፍ ብሎ የተነሳ ነበር። ምንም እንኳ ይህ የጥቂቶች አቋም ቢሆንም በጠየቁት መሰረት የጻፉት ወረቀት ወደ አባላት ወርዶ የሰነድ በድርጅቱም በአባላትም እጅ አለ። አባላት ውድቀት ያደርጉት የሐሳቡ አቅራቢዎች ውስጥ ለውስጥ በድርጅቱ ህግ በተጣረረ መደራጀት ጀምረው ድርጅቱን ሊቆጣጠሩና ወደ ወያኔ ሊካንፉ ባላቸው ፍላጎት ልዩ ጉባኤ ይጠራልን ብለውና ተጠርቶላቸው ብዙሃን መሆን ሲያቅታቸው ጉባኤውን በውድቅትና በጠዋት ረግጠው ወጥተው የድርጅቱን ስም ሊቀሙና ለጠላት ጠቃሚ ሥራ ሊያከናውኑ የሞከሩ ናቸው። ሌሎች ጸያፍ ድርጊቶቻቸውን በዚህ ማንሳቱ አስፈላጊ ባይሆንም እንጻፍ ብለን ስንነሳ በዝምታ የምናልፋቸው አይሆንም። ከወያኔ የጸጥታ ኃላፊ ጋር በሚስጥር ያደረጉትንም ግንኙነት በዝርዝር የምናቀርበው ይሆናል። ባጭሩ ተቃዋሚ ሐሳቦችን ኢህአፓ አስተናግዷል። በድርጅቱ ውስጥ ህግን ጥሶ ቡድን ምስረታን ግን በችልታ አላየም። ይህም በድርጅቱም በሰራዊቱም ህግ ቁልጭ ብሎ የተቀመጠ ስለሆነ ቡድንና አንጃ መስራቾቹ ቅጣቱ ምን እንደሆነ አስቀድመው የሚያውቁትና ህግ ብለውም ራሳቸው ያጸደቁት ነው። ይህ ሁሉ አባይን በጭልፋ እንጂ ዝርዝር አይደለም። ምናልባትም ኢህአፓ ያጋጠሙትን ድርጅታዊ ችግሮች ለብቻው አስፋፍቶ ማቅረቡ ለሌሎች ድርጅቶች የሚጠቅም ይሆናል። እንዴት እንደተቋቋማቸው ተመክሮ ነው። ቀደም ሲል ኢህአፓ ተሳሳትኩ ያለበትን ደግሞ ይፋ አድርጓል። ፋሽስቱን ደርግ መታገሬ ስህተት ነበር ማለት አለበት ጋሉ ግን አዎንታዊ መልስ የሚያገኙት ካንጃዎችና መሰሎቻቸው ይሆናል እንጂ ከኢህአፓ አያገኙትም። መቼም ቢሆን መቼ የከተማው ግፍጫ ብዙ ጉዳት አላደረሰምን? አዎ አድርሷል። ከነበረው ሁኔታ ጋር ተያይዞ ሲታይ የመከላከል እርምጃው መገፋቱ ስህተት ሊባል ቢችልም ምናልባትም ሊታለፍ የማይችል የትግል ሂደት ነበር ማለት ይቻላል። ኢህአፓ ወጣቱን አስጨረሰ ይላሉ እነ ወያኔ ሳይቀሩ ራሳቸው የተሳተፉበት ቀይ ሽብር የገደሉብን አባላት እያሉ እየዘከሩ ስንቱን የትግራይ ወጣት ወደ ናቅፋ ልከው ለጠመንጃ ልዋጭ አድርገው እንዳላስፈጁ ሁሉ ስንቱን ለአቅመ አዳም ሔዋን ያልደረሱ ወጣቶችን አስጨርሰው ለድል እንዳልበቁ ሁሉ በኢህአፓ ስር ተሰልፈው ሕይወታቸውን ለአገራቸው የሰጡት ጀግኖች የተሳሳተ መስመርና ውሳኔ ሰለባ ሳይሆኑ የሚዘከሩና አርአያ የሆኑ ጀግኖች ናቸው። ትግላቸውን ለማቅለልና የፍጅቱን አራማጅ ደርግን ሳይሆን ሰለባውን ኢህአፓና ሕዝብን ለመውቀስ ለመክሰስ የሚደክሙት ሁሉ ታሪክ ውዳቂ ትላቸዋለች። ዛፎች የኛው ጠማማ እንዲሉ በሰማዕትና ድርጅቱ ላይ ጸያፍ ዘመቻን የሚያካሂዱና እንደ ውሻ ወደ እንትናቸው የሚመለሱ ከራሱ ከድርጅቱ ውስጥ መውጣታቸውም የሚያስገርም አይደለም። አሜተኛ ነው ከዳተኛ ይላል የአገራችን ሰው። ድርጅት በአንድ በኩል እንዳጸደ ሕፃናት መሆኑ ይታወቃል። በሌላ በኩል ደግሞ ድርጅቱ የሚለው ሰሚ አግኝቶ ደጋፊው ሲበዛ ወደ ጎርፉ ዘው ብለው አባልነን የሚሉም የድል ተቃራማቾች ለመሆን የሚቋምጡ ይኖራሉ። በታሪክ አጋጣሚ ደግሞ አንዳንድ ግለሰቦች ችሎታና ጽናቱ ሳይኖራቸው ወደ አመራር ቦታም ሊደርሱ ይችላሉ። ይህ ሁሉ በድርጅቱ ሂደት ላይ የማይናቅ ተጽዕኖ አለው። ይህንን በዝርዝሩ የምንጽፈውና ከዚህ አንጻርም ብዙዎች በሚገባ የማያውቁትን ማሳወቅ ግዴታችን ይሆናል። ድርጅት ጥቃት ሲደርስበት ወይም ያሰበው ግብ ሳይሳካለት በቀቢጸ ተስፋ ድርጅቱን ለቀው የሚወጡ፣ ድርጅቱን ጥፋተኛ ብለው የሚኮንኑ፣ ለታገሉት ጠላት የሚሰግዱ፣ እምነት ርዕዮታቸውን የሚሽሩና ማረን ማረን ባዮች በርካታ ናቸው። በሌሎችም ታይቷል። በእኛ በኢህአፓም በቅንጅትም ታይቷል። በዚህ ቀውጢ ጊዜ ግን እምነትን ጠብቆና ሞት አይፈር የሆነው ድርጅትን ማስቀጠል ግን የሚከበር ጀግንነት ነው። ኢህአፓ በ1972 አልፈረሰም። 2006 ዓ.ም 42ኛ ዓመቱን አክብሯል። ሀፍረት ለካሃዲዎች፣ ይብላኝ ለአንጃዎች። ድርጅቱ ፈርሷል የለም የሚሉት ክፍሎች በጠፋ ድርጅት ላይ ብዙ ጊዜ ሲያጠፉ እየታዘብን ነው። ከቅርብ ጊዜ ወዲህ ደግሞ ወያኔ ጫንቃው እየከበደ እየቀፈፈው ነውና ግፍ የበዛበት ህዝብ ሆ ብሎ ሊነሳብኝ ይችላል ብሎ ይፈራል። ለዚህም ማመት ለህቡ አሰራረና በጠረ ህዝቦች ላይ እርምጃ መውሰድን በተመለከተ የኢህአፓ ተመክሮ ትምህርታዊ በመሆኑ ወያኔ ይህን ተመክሮ ማራከስ ዋና ተልእኮ ሆኗል። አብዮት አንፈልግም የሚለው ቀረርቶ የዚሁ ነጸብራቅ ነው። አባል ነበርን ብለው ድርጅቱ ላይ የሚዘምቱትን ሃይ ሃይ እንዳለው ሁሉ የዛሬ 34 ዓመት አመራር አባል ነበርን የሚሉንም አዘጋጅቷል። የአፓን የገጠርም ሆነ የከተማ የትግል ተመክሮ ጭፍን ስህተት ነው ለማለት በህይወት ያሉና የቆዩትንም አመራር በሆነ ባልሆነው በነበሩበትና በሌሉበት ሁሉ ለመወንጀልና ስም ለማጥፋት ድርጅታቸውን ከተውና በሰበብ አስባቡ ጥለው የፈረጠጡና የሄዱ ለወያኔ ያድረው አመታት ካሳለፉ ወዲያ በድንገት ተገልብጠው የረሱትን የጎዱትንና የማያውቁትን ይሃባ የለም ፈርሷል በሚል ዋና ወሬ አናፋሽ ሆነው ተሰልፈዋል። ያልታወቀና አሰባሳቢ ያልነበረን ዘር ቆጠራንም ሊያሰፍኑ ተነስተዋል። የኢትዮጵያ ተማሪ እንቅስቃሴ ልዩና ጠንካራ ያደረገው በጎሳ በብሔረሰብ አለመከፋፈሉና በኢትዮጵያዊነት መደራጀቱና መሰለፉ ሲሆን ኢህአፓም ኢትዮጵያዊ የፖለቲካ ድርጅት እንጂ ዘር ቆጥሮ የተደራጀ አልነበረም። ወያኔ እነዚህ መሰረታዊ ሀቆች እንዲታወሱም አይፈልግም። በካፒታሊዮስ ሁሉም በኢትዮጵያዊነትና በጋራ የፖለቲካ ጥያቄዎች ዙሪያ ሲደራጅ ጠባቦቹ ግን ትግራይ ወዘተ ብለው በጎጥ መደራጀታቸውን ደግሞ መደበቅ የሚቻል ጉዳይ አይደለም። በአጠቃላይ ያለን ነገር የለም ማለት ራስን ማታለያ የሰጎን ፖለቲካ ነው። ራስ ነጠቅ ፖለቲከኞች ዛሬ የፖለቲካው መድረክን ያጨናነቁት የፖለቲካ ትግልን እንደ እግር ኳስ ግጥሚያ ማየት ይቀናቸዋል። ማን አሸነፈ? ስንት ጎል ማን አገባ? ለስልጣን በቃ በሚል ግልብ ይዘት ይገምታሉ፣ ይደመድማሉ። በቅርቡ በአንዳንድ ድረገጽ እየተነበበ ያለውም የሚያመለክተው ይህንኑ የተሳሳተ አስተያየት ነው። ጥያቄው ግን ጠለቅ ያለ ነው። ማንኛውም የፖለቲካ ትግል የስልጣን ጥያቄ ነው ቢባልም አንድ ድርጅት ወይም ትግል ስልጣን ካልያዘ ተሸነፈ ብሎ በፍጹም ደረጃ መደምደም ትክክል አይደለም። በትግሉ ሂደት በርካታ ድሎችን አግኝቶ የመጪውን ፖለቲካ ሁኔታ ይቃኛል፣ ለውጥም ያስመዘግባል። ኢህአፓና የዚያ ትውልድ ትግል በአገሪቷ የፖለቲካ ገጽታ ላይ ትላልቅ ማህተምን አስሯል። በፖለቲካ ድርጅት መልክ መሰባሰብ፣ ሁሉን አቀፍ ትግል ማካሄድ፣ የህዝብን መሰረታዊ ጥያቄዎች ቀዳሚ ማድረግና ንጥር አድርጎ ማውጣት፣ የተደራጀ የትጥቅ ትግል ተመክሮ፣ የሴቶች ተሳትፎ፣ ሁለገብ ትግል፣ የአርበኞች ቅርስ ተሐድሶና ሌላም የህዝብ የትግል ቅርስ ሆኖ በጭፍን ሊገዙት በተነሱት ላይ የእምቢታን ከበሮ ያስደልቅባቸዋል። ወያኔ በፈለገው መሰረት ሊገዛ ያልቻለው ገንጣይ አይደለሁም ኢህአዴግ ነኝ ብሎ ለመታቀፍ የተገደደውና በግብሩ ባይሆንም የማይፈልጋቸውን መርሆች ለይስሙላ መቀበል የተገደደው በአቋምና ርዕዮት ደረጃ ተጨንፎ ነው። ኢህአፓ ለስልጣን የሚበቃው ህዝብ የመብቱ ባለቤትና ባለድል ሆኖ ኢህአፓን ሲመርጠው ነው። ህዝብ ባለድል እስካልሆነ ድረስ ኢህአፓ ለስልጣን ሊበቃ አይችልም። ኢህአፓ ለስልጣን ባይበቃም ተሸንፎ ከምድረ ገጽ አልጠፋም። ትግሉን እስከቀጠለ ድረስ የተዳፈነ እሳት ሁሌም እሳት እንደሆነው ሁሉ ወያኔን የሚያስጨንቅ ኃይል ሆኖ ይገኛል። ትግሉን ጥሎ ሲተው ቃል ኪዳኑን ሲያፈርስና ይባስ ብሎ አንዳንዶች እንዳደረጉት ለወያኔ ሲሰግድ ያኔ እውነትም ተሸነፈ ማለት ይቻላል። የሽንፈት ምልክቶች ግን ቃል ኪዳናቸውን ያፈረሱትና ድርጅቱን የካሉት አንጃዎችና መሰሎቻቸው ናቸው። ለማንኛውም ኢህአፓ ተሸነፈ አልተሸነፈ ጉንጭ አልፋ ክርክር ነው እንበልና የአሁኑ ትውልድ ዋና ግዴታ በራሱ ጊዜና ዘመን መታገል ነው። በኢህአፓ ላይ ማላዘኑ ያውም ሐሰት ታሪክን መሰረት አድርጎ ፍሬዲስ ነው። ባለፈው ትውልድ ላይ የዛሬውን ግዴታ መለጋቱም ስህተት ነው፣ ተክቶ ግዳጅን መረከብ እንጂ። ያ ትውልድ በመሰለውና ባመነበት ለኢትዮጵያና ለህዝቧ ለጎጥና ለግል ጥቅም ሳይሆን ታግሎ ተሰውቶ ያርበኝነት የጀግንነት ታሪክ ተጽፏል። ካሁኑ ትውልድ የሚጠበቀው ድሮ ስህተት ተሰራ ብሎ በጉንጭ አልፋ ክርክር ዙሪያ ተግባር አልባነትን መደበቅ ሳይሆን ሜዳውም ያው ፈረሱም ያው ብሎ ተነስቶ የትግል ታሪክን ማደስ እንጂ በጎሳ እየተለያየና ትግልንም እየፈራ ዋይ ዋይ አገሪ ማለት አይደለም። ነገሮችን በተከፈቱበት ሁኔታ የግዜ ክልል ማየቱ አስፈላጊ ነው። የኋላ መብራት ሁሉንም አጥርቶ ቢያሳይም ለደጎች ብቻ ነው ይከብዶናል ሆን ብሎ ያለው ያኔ የነበረው ሁኔታና አማራጭ ምን ነበር ብሎ መገምገሙ ጠቃሚ ነው። ታሪካችንን ስንጽፍ ይህንንም በግምታችን እያስገባን ነው። ለምሳሌ የትጥቅ ትግላችንን በኤርትራ በኩል ገብተን ባቲምባ እንጀምር ያልንበት በሌሎች ቦታዎች በኩል ማለትም ባሌ፣ ጎንደር ሊሳካልን ባለመቻሉ ነው። በዚያ ከሚጀመር ቢቀር ይሻል ነበር ማለት ይቻላል። ግን ትግሉ መጀመር አለበት የሚለው ከታመነበት በሚቻለው መንገድ መጀመር አማራጭ አልነበረውም። ዛሬም ቢሆን የአካባቢ አገሮች ሁኔታ ሲታይና በተለይም ከአገር ውስጥ መጀመር ካልተቻለ የትጥቅ ትግሉ ከየት እንዴት የሚሉት ጥያቄዎች አንገብጋቢ ሆነው ይገኛሉ። በሩሲያ ተመክሮ የጥቅምት አብዮት አለጊዜ ነበር የመጣው ብለው የሚያዝኑ እንደነበሩት ሁሉ ኢህአፓም ከመመስረቱ በፊት እንደ ቦልሸቪኮች እነ ሌኒን ፓርቲ በቀድሚያ ኢስክራ አይነት ጋዜጣ አውጥቶ በእዮት ተፋሽቶ ከዚያ በኋላ ነበር መመስረት የነበረበት የሚሉ ነበሩ። ይህ ጥያቄ ከብተና በኋላ በርቲያ በሚባል ቦታ በተደረገ ስብሰባ ሲነሳ ጸጋዬ ደብተራው የሰጠው መልስ ትዝ ይለኛል። ጥቅስ፣ ድርጅቱ ሲመሰረት ከስንት ዓመት በኋላ በርቲያ በሚባል ቦታ አንድ አባል ተነስቶ ምስረታው ስህተት ነበር ይለናል ብለን ብንሰጋ ኖሮ በመሰረትንበት ጊዜ ባልመሰረትነው ነበር የሚል ነው። ቢደረግ ኖሮ ቢሆን ኖሮ የጊዜ ምቾት በአገራችን መገኘት ያልተቻለውን ጠያቂ ናቸው። የኋላ መብራት ስህተቱንም ድሉንም ቁልጭ አድርጎ ያሳያልና ካለፈ ከተደረገ ከሆነ በኋላም ነውና ያኔ አይበራም። ምኒልክ ይህንን ቢያደርጉ ባያደርጉ ብሎ ዛሬ መቆጨት ከንቱ ነው። በተለይም ተቺዎቻቸውና አውጋዦቹ ዛሬ ባለንበት ዘመናዊ ተብዬ ጊዜ ማንነታቸውን ባሶሳ በደኖና አርባጉጉ ፍጅት እየገለጹ ለነገሩ ወያኔ በራሱ ችግርና ቀውስ እስኪወድቅ መጠበቅ ሲቻል በደከምንበትም ሁኔታ ትግልን መቀጠል ግን አገር አድን ትግሉ ግዴታችሁ ነው የሚለን ነው። ቅዠት ተፈርቶ ሳይተኛ አይታደርም ተብሏል። ስህተት ደግሞ በገቢር ከተሰማራ ሁሉ የሚጠበቅ ነው። ስህተት ተፈርቶ መስዋዕትነት ተሽሾ ትግል የለም። ባርነትና ውርደት ግን ከተሜዎቹ እንደሚሉት በሽበሽ ይሆናል። ኢትዮጵያ የአስርን እናት ጅበላት ሁኔታ ውስጥ ከገባች ዓመታት አለፉ። አዲስ ክስተት አይደለም። የኢህአፓንና የዚያን ጀግና ትውልድ ታሪክ ጉልህ የሚያደርገው የአገርና የብዙሃኑ ዕውታ ሰምተው በመታገላቸውና ትግሉም የሚጠይቀውን መስዋዕትነት መክፈላቸው የትግሉ ነው ሕይወቴ ማለታቸው ሞት አይፈሬ መሆናቸው ነው። ይህ ከዛሬ ተጨባጭ ሁኔታ ሲወዳደር ልዩነቱ ሰማይና ምድር መሆኑ አይካድም። ሞት ይዞ ይሞታል አልተባለም። ያኔ መሞት ለሌላው አርአያ ሆነ እንጂ ትግሉን አስቀጠለ እንጂ ክቡር መስዋዕትነት ሆነ እንጂ ደርግና ኢህአፓ ኢህአፓና መኢሶን ፖለቲካዊ ልዩነት ነበራቸው። መሰረታዊ ልዩነት ደርግ ባለው ጠባይና ይዞታ ይህን ልዩነት ወይም ኢህአፓ በፖለቲካው መስክ ታግሎ ሊያቸንፈው ሲደርስ ህዝብ ካልፈለገኝማ ብሎ የሚለቅ አልነበረም። የመደብ ጠባዩም የሚፈቅድለት አልነበረምና ወደ አፈና ተሰማራ። በዚህም የተባበሩት ታሪካዊ ስህተትን ፈጸሙ። ጆን ስፔንሰር፣ ዶናልድ ሌቪን፣ ፒተር ሽዋብ፣ የወያኔ ጆን ያንግና ሌሎችም ስለ ኢህአፓ ምስረታ ያልዘባረቁትም አልነበረም። ኢህአፓ ግን በኢትዮጵያ ልጆች የትግል ፍላጎት የተመሰረተና ከምስረታው ጊዜ ጀምሮ አንድም ጊዜ የኢትዮጵያን ጥቅም አሳልፎ ሳይሰጥ የታገለ ድርጅት ነው። የችግር ቀፍቃፊ አቋሙ ያስከተለበትን ችግር በታሪክ ዘርዝሮ አስቀምጦ ማሳወቅ ቸል የማይለው ግዴታ ነው። ይህባ ከኢትዮጵያ ጠላቶች ጋር ቢያብርና ቢስማማ ኖሮ ዛሬ ባለስልጣን ሆኖ አገሪቷን አስተዳዳሪ በሆነ ነበር። ይህባ ኢትዮጵያዊ ሳይሆን እንደ ባዕድ ቅጥረኛ ማለት ነው። ይህን ግን ድርጅቱ አልፈለገም። አንዳንዶች ዘዴ ያነሰው እንጂ ኢህአፓ ተመሳስሎ ለስልጣን መብቃት ነበረበት ይላሉ። ይህ እርምጃ ግን የሚጠይቀው ክፍያ ቀላል አልነበረም። እነ ሱዳንን ተቀብሎ የአባይ ድልድይን ማፍረስ የሚጠይቅ ነበር። ሻዕቢያ ቅኝ ግዛት ነን የሚለውን መቀበል የሚጠይቅ ነበር። ሌላም ኢትዮጵያን እንደ አገር የሚጎዱ ድርጅቶችን መቀበልን የሚጠይቅ ነበር። ይህን ኢህአፓ መቀበል አልተቻለውም። አረብነን ማለት እንደ ወያኔም አልተዋጠለትም። በመሆኑም እምቢታው ስልት ማጣት ሳይሆን ኢትዮጵያዊነትን ማስከበር ነበር። ድርጅቱ የሀገርና ሕዝብን ጥቅም አሳልፎ ለመስጠት ዝግጁ ቢሆን ኖሮ፣ አገርንም በዚያው አሳልፎ ቢሸጥ ኖሮ፣ ምናልባትም ወደ ቤተ መንግሥት ደርሶ ለሕዝብ ጸጋ ሳይሆን መርገም በሆነ ነበር።
አልተሳሳትኩም። ምርጫዬ ምርጫ ነው። ማንንም ያልገባበት የሚያምነኝ የማምነው። አልተሳሳትኩም። ምርጫዬ ግሩም ነው። ከኢህአፓ በላይ ለሀገር ታማኝ ማን ነው? በላል በልሃ ሙግት እስኪን ንግጠም፣ በርሱኔ ልረታ ልሸነፍ ግድ የለም። ድሃ በመሆኔ ድሃውን መምረጤ፣ ከሳም ብጠላ ነው እርሱም ማስበለጤ። ስንቶች መሃል ሜዳ ተዝረክርከው ቀርተው፣ ስንቶች ከሰው በራፍ ለቁራሽ እንጀራ ያዛዥ ጫማ ልሰው፣ ስንቶች ደግሞ ለከርስ ጌታ አዳሪ ገብተው። ክቡር ስሙን ይዞ ዛሬ እኮ የምናየው ለከርስ ያልወደቀው ድሃው ኢህአፓ ነው። ለከርስማ ቢያድር ጥቅም ቢያታልለው፣ ፈተናውን ባያልፍ ክብር ባይናፍቀው፣ እንኳንስ ልወደው መች ስሙን ላነሳው። ግና ውርደት ሽጦ ክብር በመግዛቱ እኔና መሰሎች ገባን በግዛቱ። ስለዚህ አየነው ገመትነው፣ እድሜ ልካችንን ላመንበት ብንሞት የት ነው ጥፋታችን? እውነተኛ መንገድ እውነተኛ መስመር፣ ጥርት ያለች ጉዞን ተከትሎ መኖር ለመልካም ሕሊና ጥሩ ምግብ ነበር። ስለዚህ ልክ ነኝ፣ አልተሳሳትኩም። ምርጫዬም ልክ ነው፣ ኢህአፓን አልተውኩም።